የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ማደንቃቸውን ሰዎች ሳስመስል በጣም ይቀልኛል። ኃይሌንም በዚህ ስለማደንቀው ኃይሌም ደስ የሚል ደግሞ አስመስለውም የሚቆጣ ሰው አይደለም። ቢሮ ሄጄ ራሱ ወንበር ላይ አስቀምጦኝ አክብሮኝ እኔ በራሱ ድምፅ እያወራሁት ሰርቻለሁ። ከዛ በፊት አይቶኝ ስለማያውቅ ነው መሰለኝ በጣም ደንግጦ ነበር። እኔም ብልክ ታቀልክ እንደ ዝክ ግን ምልክ አልጠበቅኩም ነበር። ገብቶ ካለ አይደለም እንደ ዝክ ስትታይ አትመስልም ምልክ ሆነ ስትል
የሀገር ውስጥና የውጭ ሀገር መሪዎች እንዲሁም ታዋቂ ሰዎችን ተመስሎ መጫወት የኩምክና አንደኛው ዘርፍ ተደርጎ የሚወሰደው የዚህ ጥበብ ባለሙያ ነው።
አብይ መላኩ በመድረክ ስሙ ጃሚ፣ እሱም አብሮን ያመሻል።
መሰንበቻውን በዋሽንግተን ዲሲ እና በአቅራቢያው የሚገኙ ከተሞች መድረኮችን ያደመቁ ሁለት እውቅ ኢትዮጵያውያን የሙዚቃ ሰዎች
አንጋፋው የሙዚቃ ሰው የኢትዮ ጃዝ አባት ሙላቱ አስታጥቄ እና ሌላው እውቅና አንጋፋ የሙዚቃ ሰው ድምፃዊና የፒያኖ ተጫዋችም ነው
ግርማ በየነ የሙዚቃ ዜና በመጽሔቱ ገጽ ገለጥ ሲደረግ እናገኛቸዋለን።
እሁድ ሐምሌ 14 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
እስከ ፕሮግራማችን ፍጻሜ ከምሽቱ 4 ሰዓት ድረስ አብረናችሁ እንዘልቃለን። አብራችሁን አምሹ።
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
እንደምናመሻችሁ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ዶናልድ ትራምፕ ከግድያ ሙከራ ከተረፉ ወዲህ ለመጀመሪያ ጊዜ የምርጫ ቅስቀሳ ዘመቻ አከናወኑ። ትራምፕ ከአዲሱ የፕሬዝደንታዊ ምርጫ ውድድር አጋራቸው ጋር የከፍተኛ ፉክክር መናገሻ ወደሆነችው ሚችጋን ግዛት ተመልሰዋል። ልክ የዛሬ ሳምንት በዚህ ሰዓትና ደቂቃ ነበረ ብለው በመጀመር ጆሮአቸውን በደም ለውሰው አንድ ደጋፊያቸውን ገድሎ ሁለቱን ባቆሰለው የሐምሌ 13ቱ የፔንሲልቬኒያ ተኩስ ጥቃት ዙሪያ ለታዳሚው ሀሳባቸውን አጋርተዋል። ከፊታቸው ቆምኩት በፈጣሪ ክብር ብቻ ነው ያሉት ትራምፕ ጆሮአቸው ተሸፍኖ በት የነበረው ነጭ ፋሻ የቆዳቸውን ቀለም በሚመስል መሸፈኛ መተካቱን ተናግረዋል። እዚህ ስፍራ መገኘት አልነበረብኝም ሲሉም አክለዋል። ትራምፕን የኦሃዮ ግዛቱ ሴናተር ጄዲ ቫንስ የተቀላቀሏቸው ሲሆን ሁለቱም ሚልዋኪ በተደረገው የሪፐብሊካኑ ብሔራዊ ጉባኤ ላይ የሪፐብሊካኑ ፓርቲ እጩዎች መሆናቸው ከተገለጸ በኋላ በጋራ የተገኙበት መድረክ ሆኗል። ሚችጋን በህዳር ወር የሚካሄደውን ፕሬዚደንታዊ ምርጫ ውጤት ይወስናሉ ተብሎ ከሚጠበቁ የፓርቲ የበላይነት የሚቀያየርባቸው ግዛቶች መካከል አንዷ ናት። ትራምፕ በአውሮፓውያኑ 2016 ምርጫ በ10,000 ድምፆች በጠባብ ክፍተት የግዛቲቱን አብላጫ ድምፅ አሸንፈዋል። ሆኖም ዲሞክራቱ ጆ ባይደን ወደ ፕሬዚደንትነት ባመሩበት የአውሮፓውያኑ 2020 ድሉን በመገልበጥ ትራምፕን በ150,000 ድምፆች በመብለጥ የግዛቲቱን አብላጫ ድምፅ አሸንፈዋል። ከፍተኛ ቁጥር ያለው ህዝብ በተገኘበት የምረጡ እንቅስቃሴ ንግግራቸው ላይ ትራምፕ ህገወጥ ስደተኞችን በገፍ እንደሚያባረሩና በፖለቲካ ጠላቶቻቸው ላይ የበቀል እርምጃ እንደሚወስዱ ሲዝቱ ቢሰሙም ለዲሞክራሲ አደጋ ስለመሆናቸውና ስለ ጽንፈኝነታቸው ይነዛሉ ያሏቸውን ጥረቶች ግን አስተባብለዋል። በትራምፕ ሁለተኛ የስልጣን ዘመን ፖሊሲና ግላዊ እቅድ ላይ ከሚያተኩረው በቀድሞ ያስተዳደራቸው ባለስልጣናት የተረቀቀው የሄሪቴጅ ፋውንዴሽኑ እቅድ 2025 በድጋሚ ራሳቸውን ለማግለልም ሞክረዋል። ዘገባው የአሶሺየትድ ፕሬስ ነው። የእስራኤል ጦር ከየመን የተተኮሰ ሚሳኤል ዛሬ እሁድ አየር ላይ ማምከኑን አስታወቀ። ይህ የተሰማው የእስራኤል የጦር አውሮፕላን በአረቢያ ባህረ ገብ መሬት ላይ የሚገኙ በርካታ የሁቲ ኢላማዎችን በደበደበ በሰዓታት ውስጥ ነው። ሁቲዎች በቴላቪቭ ላይ ላደረሱት የሰው ሕይወት ለቀጠፈ የድሮን ጥቃት አጸፋ የሆነው የአሁኑ የእስራኤል ጥቃት እስራኤል ለዘጠኝ ወራት ያክል ከሐማስ ጋር ጦርነት በገባችበት ወቅት በተደጋጋሚ ለተሰነዘረባት የሁቲዎቹ ጥቃት የተሰጠ የመጀመሪያ ምላሽ ነው። በሩቅ ጠላቶች መካከል ብጥብጥ መፈንዳቱ እስራኤል በቀጠናው የኢራን ውክል ተዋጊዎችን የምትፋለምበት ሌላ አዲስ የፍልሚያ ግንባር እንዳይከፍት አስግተዋል። የእስራኤል ጦር ቅዳሜ ምሽት በምዕራብ የመን የሁቲዎች ጠንካራ ይዞታ በሆነችው ሆዳይዳ የወደብ ከተማ ላይ የአየር ጥቃት መፈጸሙን አረጋግጧል። ጦሩ በአሜሪካ ሰራሾቹ F-18 እና F-35 የጦር አውሮፕላኖች የፈጸመው ጥቃት በሁቲ አማጽያን ለተሰነዘሩ በመቶዎች የሚቆጠሩ ጥቃቶች አጸፋ መሆኑንም አስታውቋል። እስራኤል ከዩናይትድ ስቴትስ፣ ብሪታንያና ሌሎች ምዕራባውያን አገሮች ጋር በመሆን ሙሉ በሙሉ ማለት በሚቻል ደረጃ የሁቲ ሚሳኤሎችና ድሮኖችን ጉዳት ሳያደርሱ ማምከን ችለዋል። ይሁንና አርብ ዕለት ማለዳ የእስራኤል አየር መከላከያን ጥሶ በንግድና ባህል ማዕከል መናገሻዋ ቴል አቪቭ ላይ ያረፈ ድሮን አንድ ሰው ገድሏል። በሰንዓ የሚገኘው የጤና ሚኒስቴር በሁዳይዳ ባደረገው የመጀመሪያ ዙር ቆጠራ 80 ሰዎች መጎዳታቸው እንደደረሰበት አስታውቋል። አብዛኞቹ በከፋ ሁኔታ በእሳት የመለብለብ አደጋም ገጥሟቸዋል። የእስራኤል ጥቃት በወደቧ ከተማ ከፍተኛ እሳት መቀስቀሱም ተነግሯል። ዘገባው የአሶሺየትድ ፕሬስ ነው። የተከለከለን ጸረ ሙስና ሰልፍ የፊታችን ማክሰኞ ለማከናወን እንደሚገፉ እየተናገሩ የሚገኙ ዩጋንዳውያን ተቃዋሚ ሰልፈኞች በእሳት እየተጫወቱ ነው ሲሉ የሀገሪቱ ፕሬዚደንት አስጠነቀቁ። አንዳንድ አካላት ህገወጥ ሰልፍ ለማድረግ ነውጥ ለመፍጠር አቅደዋል ብለዋል ፕሬዚደንት ዮሪ ሙሴቬኒ ቅዳሜ ምሽት በተሰማ የቴሌቪዥን መልእክታቸው። ሙሴቬኒ ምስራቅ አፍሪካዊቷን ሀገር ከ1986 የአውሮፓውያኑ ዘመን ጀምሮ በጠንካራ ክንድ መርተዋል። እሳቸው ካለ ተጨማሪ ማብራሪያ ለውጭ ሀገራት ፍላጎት የሚሰሩ አካላት በተቃውሞ ሰልፈኞች መካከል እንደሚገኙ ተናግረዋል። ቅዳሜ ማለዳ ላይ የዩጋንዳ ፖሊስ ለአስተባባሪዎች በመዲናዋ ካምፓላ ሊደረግ ለታቀደው ሰልፍ ፍቃድ እንደማይሰጥ አስታውቋል። ባለስልጣናት አንዳንድ አካላት ሰልፉን በሀገሪቱ ብጥብጥ ለመቀስቀስ ለራሳቸው ጥቅም ለመዋል ስለማቀዳቸው የቀደመ መረጃ ደርሶናል ብለዋል። የህዝብ ብጥብጥ መንስኤ የማይሆኑና የህጋዊ ዜጎችን ህይወት የማይረብሹ ሰልፎችን የመፍቀድ ብቸኛ ስልጣን ያለው ፖሊስ መሆኑን የሀገሪቱ ፖሊስ ስምሪት ኃላፊ ፍራንክ ማውሲጋዋ ለኤኤፍፒ ተናግረዋል። የሰልፉ አስተባባሪዎች በቅዳቸው እንደሚቀጥሉም ተናግረዋል። በሰልፉ ለመቀጠል የፖሊስ ፍቃድ አያስፈልገንም ያሉት ከሰልፉ ዋነኛ መሪዎች መካከል አንዱ የሆኑት ሉዊዝ ኦሉኩዌን ኦፕሊሲ ህገ መንግስታዊ መብታችን ነው ብለዋል። በትናንትናው ዕለት ተቃዋሚ ሰልፈኞች ሙስናን ችላ ብለዋል ሲሉ በሚከሱት የሀገሪቱ ፓርላማ በኩል ለማለፍ ተስፋ ሰንቀዋል። ትራንስፓረንሲ ኢንተርናሽናል የተባለው ለትርፍ ያልተቋቋመ ተቋም በዩጋንዳ ያለውን የሙስና ግንዛቤ ዝቅተኛ ደረጃ ላይ አስቀምጠዋል። መጠነኛ ሙስና ያለባቸው ሀገራት ከፍተኛውን ደረጃ በያዙበት 180 ሀገራት በተጠቀሱበት ሰንጠረዥ ላይ ዩጋንዳ በ141ኛ ደረጃ ላይ ትገኛለች። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት የአሜሪካ ድምፅ ዝግጅት ጋር አብራችሁ ቆዩ።
እሁድ ሐምሌ 14 2016 ዓ.ም በድጋሚ ጤና ይስጥልን። እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት ድረስ አብረናችሁ እንቆያለን።
አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
አገሬ ቺናት በቃ ቁጥር 2 አንዳንዴ አንጎሌን እንደ ጃንጥላ ጥፌ አገሬን በወግ ሰልችቼ ፍቅሯን ከልቤ አጠንፍፌ ወደ እሷ የሚያደርሱኝን መንገዶቼን ሁሉ አጥሬ ሌላ አገር አያለሁ።
አገሬ ግን እንደ ጌታ የስለት ቀን በአራት አቅጣጫ ተወጥራ መስቀል ላይ ተቸንክራ ጣሯን ቁልቁል በማሰማት ነገዋን በኔ ለማየት ላማ ስበቅታን ያለችኝ ለማን ተውከኝ በዚህ ሰዓት ፊቴን መልሽ ያየኋት
ሐሳቤን እንደ መስዋዕት ሰብስቤ ያቀረብኩላት ዳሩ ሽሽት የት ሊያደርሰኝ ምንዋንስ ለማልተዋት እንኳን አትርሳኝ እያለች ብትተወኝ እንኳ ላልተዋት
አልኩኝ ለራሴ የነገርኩት ሩቁን የአንጎሌን ዣንጥላ መልሽ የዘረጋሁላት አፈሯን ጠርጌ ቁጭ አልኩ ትንሣኤዋን ላልምላት።
ይቺ ነች አገሬ ማለት ሞታ እስከምትነሳ ተኝታም እስከምትነቃ አገሬ እችው ነች በቃ።
ክብራትና ክብራን አድማጮቻችን የሳምንቷ ምርጥ ባደረግናትና ሀገርህን አትበቃ ቁጥር 2 በተሰኘችው የገጣሚ ነቢይ መኮንን ግጥም ዝግጅታችንን ጀምረናል።
አሁን ደግሞ ቀዳሚዋን ስልት እናስከትል። የሀገር ውስጥና የውጭ ሀገር መሪዎች እንዲሁም ታዋቂ ሰዎችን ተመስሎ የመጫወት
የሁለቱን ዓለም ጫፎች ሊያውም ከሀገር ከቀዬው ሳይርቅ በዚህን ያህል ቅርበት መሳል ይቻለ
ባህር ተሻግሮ ታዳሚው ካለበት በቅጽበት ደርሶ የጥበቡን አድናቂ ስሜት የሚኮረኩር ለዛ
ከኩምክና ጥበብ ዘርፎች አንዱ የሆነውን ክህሎት ጥሩ አድርጎ ተክኖታል።
በቀደመው የራዲዮ መጽሔት ስታንዳፕ ኮሜዲ በተሰኘው የኩምክና ትርኢት ሙያ ከተሰማሩ በዩናይትድ ስቴትስ የሚኖሩ የውጭ ሀገር ተወላጆችን ባነሳንበት ዝግጅት አስተዋውቀናል።
አብይ መላኩ በመድረክ ስሙ ጃሚ ይባላል።
ቀልድና ቁም ነገርን ውበትና ለዛው ያደረገው ጥበብ ታሪኩ ከሚነገርበት ስፍራ ሰተት አድርጎ የመውሰድም አቅም አለው።
ወደ ቆይታችን እንወሰዳችሁ።
ልጅ ሆኜ ማስታውሰው ሌሪ ላንደን ሬዲዮ ላይ በጣም ያው የሙዚቃ ምርጫ ፕሮግራም ነበረው። ከአፍሪካም ይሰራል ከኤዥያም ከሁሉም ኮንቲነንት ነበር የሚያርገውና ልጅ ሆኜ ትዝም ይለኝ ሙዚቃ ሲመረጥ ከኢትዮጵያ ሲናገር የኛን ስም ሲያነበው በሱ አክሰንት ነው ያነበውና You're now listening to Larry London VOA. A baby me take you from Ethiopia. Would like to dedicate the song for his lover. Boys to men so well, okay. ቢቢ ሚቲኩ እና ላይክ ስማቸውን ሲጠራው ነበር እኔ በጣም ደስ የሚለኝ። ወጣ ያለ አክሰንት ስለሆነ ትንሽ ደስ ይላል።
ያኔ እንግዲህ እንዲበለየለት በታወቀ መንገድ ሰዎችን ድምጽና ገጽታ ያስመስልክ መጫወት ባትጀምርም ውስጥህ ነበር ማለት ነው ስትከታተለው?
አዎ የሆነ ቦታ ሄዶ ተቀምጦ ነበርና በኋላ ነው ማውጣት የጀመርኩት። ግን ልጅ ሆኜ ትዝ ይለኛል።
አብይ መልአክ እንግዲህ ለመጀመሪያ ጊዜ በአሜሪካ ድምጽ መገናኘታችን ነው። በርቀት ስራህን ለረጅም ዓመታት ተከታታይ ያለው ደም ለየት ያለ አጋጣሚ ነበርን። የዛሬ 10 ዓመት ግድም ይመስለኛል የጋራ ወዳጃችን የሆነ አንድ ሰው ስራዎችህን በሲዲ ቀርጾ ያስተዋውቀኛል። በጣም አስገራሚ ነበሩ። ዓለም አቀፍ ታዋቂ ሰዎችን እንድታውቃቸው ጀምር ብዙ ድል የሌለህ የሚመስሉትን ኢትዮጵያ ውስጥ ሆነ ከነሱ አገር ውስጥ እስከታወቁ ድረስ እነሱን ተመስለህ ማስመሰል የሚለውን ቃል አልመርጠውም። ተመስለህ የተጫወትክባቸውን አደመጥኩ። ከወዳጄ ጋር ተስማማንና አንተም ተስማምተህ ደወልንልህ። ምን ተፈጠረ? አልተሳካልንም ያን ቃል ምልልስ ለማድረግ በዛ ሰዓት።
ያኔ የምር የእውነት ለመናገር አሁን ለማስታወስ በጣም እየሞከርኩ ነው።
በተመሰጠ ስሜት ነበር ያንን ቃለ ምልልስ እንድንሰራ ፈለግኩት። አስታውሰዋለሁ፣ በጣም አይናፋር ልጅ ያገኘው ይመስለኛል ስነጋገር። እንደውም መጨረሻ ላይ ወዳጃችንን ጠየቅኩት፣ እንደ እርግጠኛ ነህ ይሄ ራሱ ነው እነኝን ስራዎች የሰራው አልኩት። ይበልጡን ስለ እኔ ነበር የምትነግረኝና በጣም አይናፋር ልጅ ግን ደግሞ ይህንን የመሳሰሉ ስራዎች ሰርቶ ብዙም ስለ ራሱ መነጋገር ያልፈለገ ልጅ ሆነ ተሰማኝ። አልተሳካልንም በዛ ሰዓት፣ ሌላ ቀጠሮ ተቀጣጠርን። ከአስር ዓመት በኋላ መገናኘታችን ነው መልሰን።
ጊዜ ቢፈጅም ዋናው መገናኘታችን ነው ደስ የሚለው።
ለየት ያለ አጋጣሚ ስለነበረ ለማስታወስ ያህል ነው። ተመስለህ የምትጫወታቸው ቀደም ብዬ ጠቆም እንዳደረግኩት የተጋነነ እስኪመስለን ድረስ ነው። ብዙ ነገሮችን ማወቅ ይጠይቃልና አንድን ነገር ማስመሰል ድምፅ ብቻ አይደለም፣ አካልንም እንቅስቃሴንም ሰውየው የሚያስበውንም ጭምር ተመስሎ መጫወት ከኩምክና ክህሎት ዘርፎች ጠለቅ ያለ የሚመስለኝ ነው። ስለ ራሱ ስለ ጥበቡ እንነጋገራለን። እስኪ ስለ አንተ ጉዞ በማውራት እንደርደር። እንዴትና የተጀመረ መንገድህ?
ታለንቱ የነበረው ድሮም ጀምሮ ነው። ያው ሁሉም ሰው ራሱ መክሊት አለውና ድሮ ትምህርት ቤት ሆኜ አሁን የሆነ ጊዜ ላይ ያስታወስኩትና የጥናት ክፍል የሚባል ነገር ነበረ፣ ከክላስ ውጭ ኤሌመንተሪ ሆነን ማለት ነው። ያኔ አስተማሪዎችን ወጣ ያለ ድምፅ ያላቸውን አስተማሪዎች እንደዚህ ለፋሚሊ ለአንዳንድ በጣም ለቅርብ ጓደኞቼ ትንሽ ቅድም ያልከው አይናፋርነቷም አለች እና ለሁሉም ሳይሆን ለተወሰኑ ግሩፖች አቀርብ ነበር። ከዛ በኋላ ሃይስኩልም ስገባ እንደዚህ ለአንዳንድ ጓደኞቼ ብቻ የአስተማሪዎችን ድምፅ መስራት ጀመርኩ። ዩኒቲ ኮሌጅ ስገባ ግን ታለንት ሾ ነበር። እዛ ታለንት ሾ ላይ አሸነፍኩኝ። ከዛ በኋላ ይሳቃል ኢንተርቴንመንት ነበረ፣ ይሳቃል እነ ዮብ ጋር ሰራ ነበረ። ከዛ ደግሞ ሰይፉ ፋንታሁን ጋር የሴሌብሪቲ ፕራንክ ፕሮግራም ላይ ሌሎችም። ከዛ በኋላ ነው መንገዱ እየተከፈተ የመጣው። ዋናው ግን ታለንቴን ዲስከቨር አረኩ ብዬ የማስበው ዩኒቲ ኮሌጅ ውስጥ ነው።
እነማንን ነበር ተመስለህ የምትጫወተው በዛ ጊዜ? የእነሱን ድምፅና እንቅስቃሴ አስተሳሰብ ለማንጸባረቅ ሞክር የነበረው?
ዩኒቲ አንዳንዴ ክላስ ስማር ሲደብረኝ አስተማሪዎችን ነው ማስመስለው፣ ማለት እስላቸዋለሁ አንዳንዴ እና አስመስላለሁ። በብዛት ከህንድ የሚመጡ አስተማሪዎች ነበሩ እና አካውንቲንግ ክላስ ምናምን ስንማር አክሰንታቸውን ይዝ ነበር እና አንድ እንደው ማስታወሳለው ረዘም ያለ ሱሪያ ነው የሚባል ሰውዬ ነበረ የህንድ አስተማሪ አካውንቲንግ። እና አንድ ቀን ጠየቀኝ እና ከዛ በኋላ ድምፁን የቀረጽኩት ዩ ጋይ ኦቨር ዴር አለኝ። ከዛ የስ አልኩት። ዩ ቹዝ ፕሮዳክት ኤ ኦር ፕሮዳክት ቢ አለኝ። ከዛ አይ ቹዝ ፕሮዳክት ኤ አልኩት። ኢፍ ዩ ቹዝ ፕሮዳክት ኤ ዴን ዩ አር ቢግ ዶንኪ ዩ ማይት አዝ ዌል ጃምፕ ፍሮም ዘ ዊንዶ ኤንድ ኮሚት ሱሳይድ።
ራሱ አለ እንደዚህ ወይስ ያንተ አስመስለ የጀመርከው ነው
ይሄ? ራሴ ያለኝ ነው። ራሴ ያለኝ ሳንቲም ላይ ስለማይቀልዱ ገብተዋል። እና እንደዚህ አይነት አስተማሪዎችን እየሰራው ከዛ የጓደኞቼን የቤተሰብ እየሰራው ነው ከዩኒቲ በደንብ ቢልድ እያደረኩት የመጣሁት።
የእሱ ምክንያት አሁን ያልከን ውድ ነገር መረጥክ ነው? ምንድን ነበረ ምክንያቱ እንዲህ አይነት አስተያየት እንዲሰጥ?
ምንድነው ፕሮዳክት ኤን ከመረጥክ ትከስራለህ ነው ቢን ነበር መምረጥ የነበረብህ ነው። እና ኢቨን ራሱ ፕሮፊታቢሊቲ አው ደ ቢዝነስ ይል ነበር። እና እኔ በጣም አልችልም እንደዚህ አይነት ነገር ስሰማ አስቃለሁ። እና እንደዚህ አይነት ወጣ ወጣ ያሉ አስተማሪዎች የእኛም ሀገር አስተማሪዎች፣ ጓደኞች እና ሌሎችንም እንትን እያልኩ ነው ቢልድ አድርጌ ከዛ በኋላ ወደዚህ የገባሁት።
ክህሎቱ አንዱ የሚመዘንበትም በተወሰኑ ድምፆች፣ በተወሰኑ ገጽታዎች፣ በተወሰኑ ነገሮች ብቻ አለመገደቡ ነው። እና መጠነ ሰፊ ማለት የሚቻል ደረጃ አንዱ ከሌላው በጣም ከፍተኛ ርቀት ያላቸው የማይመሳሰሉ ድምፆች፣ የማይመሳሰሉ ባህሎች። ኢትዮጵያ ቁጭ ብለህ ሌላ ሀገር ሌላ ባህል ውስጥ ኖረህ ቢሆን ይቀለኛል፣ ወይም ደግሞ ለማዛመድ ይረዳል። እንደ አስተማሪዎች ወይ አንተ ጋር መጥተው ቢሆን እንዴት ተሻለ በዚህ ደርዝ በዚህ መጠን ከስፖርቱ ሰው ዴቪድ በካም ጀምረን ቶኒ ብሌርን፣ ኦባማን፣ ማዲባን በጣም ለየቅል ናቸው። በዚህ ሁሉ ሁኔታ ውስጥ በዚህ ሁሉ ድምፀት ውስጥ እንዴት ነው ማመሳሰል የተቻለ?
ያው ምን ኤክስፕላኔሽን አለው ብዬ አላምንም። ያው ከፈጣሪ የተሰጠ ስጦታ ጊፍት ነው ብዬ ነው ማምነው እንጂ ያው የተለየ ማለህ በጣምም ለፍቼበት በጣምም ሰርቼበት ወይ በየቀኑ ፕራክቲስ እያደረኩ ምናምን ሳይሆን በቃ በተፈጥሮ የሚሰጠው ሁሉም ሰው የራሱ መክሊት አለውና የኔ መክሊቴ ይሄ ነው ብዬ ነው ማምነው። እኔ አላውቀውም እንዴት እንደሆነ እኔ ራሴ።
በእርግጥ ከፈጣሪ የሚበልጥ የለም። ለምሳሌ ቅድም ያነሳነውን የተለያየ ድምፅ መሆኑን የሙያው ሰዎች ብዙ ምክንያቶችን ለዚህ ቦታ ይሰጣሉ። ጥሩ ተመልካች፣ ጥሩ ታዛቢነት፣ ያን ድምፆችን በትክክል ማጤን አንድ ነገር ነው። የሰዎችን እንቅስቃሴ አገላለጽን መመልከት ሌላ ነገር ነው። የሆነ ነገር ላይ የተናገሩትን ይዞ ሌላ ነገር ላይ ሊሉ የሚችሉትን ጥልቅ የስነ ልቦና ጥያቄ መጠየቅ ይፈልጋል። በቀረበ ስሜት በተለይ ያን ሰው ለሚያውቀው መመሰል አትችልም። የሀገር ውስጥ አሁን ኢትዮጵያን የሚያውቋቸውን ታዋቂ ሰዎች ከኃይሌ ገብረስላሴ፣ ቴዲ አፍሮ፣ በርካታ ተዋናዮች የማውቃቸውንም አላውቃቸውንም እነሱን ተመስለ ስትጫወት አይቻለሁ። ለሚያውቃቸው ሰዎች የቀረበ ስሜት የሚሰጥበት ምክንያት አለና ከክህሎት ባሻገር ስለ ሰው ልጅ ጠባይ እንግሊዝኛ አገላለጽ ታይሚንግ ኤንድ ዴሊቨሪ የሚባለው በቅጽበቱ የመጨረሻዋን የኩምክና ስሜት የምትፈጥረውን ነገር ማቅረቡ እነኚህ ትልልቅ ክህሎቶች ናቸው። እንደ ምሳሌ እንደ አራያ ትከተለው የነበረ ሰው ካለም በእኛ ሀገር ብዙ የተለመደ የጥበብ ዘርፍ ስላልሆነም የምታውቀው ካለ ንገረኝ። በውጭውም አንተ የምታደግ የምትከተላቸውም ከነበሩ ቀላል ተደርጎ ሊታይ አይችልም። አብይ እንደ ተመልካች
በብዛት በልጅነት የማያቸው የነበሩት ፊልሞች የውጭ ፊልሞች ነበሩ። ለምሳሌ በልጅነት አሁን የጂም ኬሪ ሙቪዎችን አይ ነበር በጣም። ደማስክ የሚለው ሙቪ ካዩ አምሹር አይተዋል። እነ ኦስቲን ፓወርስ እነሱ እንኳን ትንሽ ቆይተው ነው የመጡት። እነ ላይን ኪንግን እና በልጅነቴ በጣም አስተዋጽኦ አድርጉልኝ ብዬ የማምነው የውጭ ሀገር ፊልሞች እና የውጭ ሀገር እነዚህ ኢምፐርሰኔት የሚያደርጉ ለምሳሌ እንደ ጂም ኬሪ አይነቶቹ እነ ኤዲ መርፊ አይነቶቹ ናቸው። እና ዋናዎቹ እነሱ ይመስሉኛል፣ ዋናዎቹ ቤዙ ማለት ነው። ከሀገራችን ውስጥ ደግሞ ከማደንቃቸው ኮሜዲያኖች እነ ተስፋዬ ካሳ፣ ክበበው በጣም ማደንቃቸው ኮሜዲያኖች ናቸው። ግን እንደ መሰረት ግን ከወሰድ ነው የውጭ ሀገር ፊልሞች ይመስሉኛል እኔን ያነሳሱኝ
ይበልጡን ይሄ የምስስሉ ነገር ላይ። በእርግጥ በቅላጼ እየወሰዱ ተስፋዬም ክበበውም በጣም ማደንቃቸው ናቸው። እኔም በአጋጣሚ ያውቃለሁ ስራዎቻቸውን አሉ። ገፋ አድርገን አሁን በምንሄደው ርቀት ለመሄድ ግን የውጮቹ ምክንያታዊ ይመስላሉ። በጠባይህስ አንተ ምን አይነት ሰው ነህ? እንደው ነገሮችን በጥሞና ሌላ ሰው እንደው ግድም አይሰጠውን ነገር ሁሉ የመከታተል ዝንባሌ ያለ በይበልጥ ያንን ሰው ያንን አነጋገር ያንን ሁኔታ ለማወቅ ስትሞክር ምን ታደርጋለህ? መንገድህ ምን ይመስላል? አንድ ስራ አጥንተህ ለማቅረብ የምትሄድበት
አብዛኛዎቹ እውነቱን ለመናገር ያው አንዳንድ የውጭ ሀገርም አክተሮች ሲናገሩ የምሰማው የሚያደንቁትን ሰው ማስመሰል በጣም ኢዚ ይሆናል። የሆነ ነገር አይተህ የሆነ ኳሊቲ ያየበትን ሰው ማስመሰል በጣም ቀላል ይሆናል። ግን ሌሎቹን አብዛኞቹን በጥረቴ ሳይሆን ላይክ አሁን እንዴት ነው ለምሳሌ አሉላ የሚያወራው የፊቱ እንቅስቃሴ ድምፁ ብዬ ሳይሆን የሆነ ቦታ ሄዶ ሜሞሪ ውስጥ የሚቀመጥ ነገር አለ እንደ መክሊት የራሴን የማየው ማለት ነው። እና የሜሞሪ ነገር ነው ብዬ ነው የማስበው። የሆነ ቦታ ሄዶ ይቀመጣል። የሆነ ጊዜ ላይ ሳወራ አሉላ ጋር ሳወራ እኮ ብዬ ሳወራ ያንተ ድምፅ ኦልሬዲ ገብቷል እዚህ ውስጥ፣ ከዚያንም ማውጣት ይሆናል እንጂ እንደዚህ እንጂ በብዛት ግን እንዳልኩ በቃ ስትጀምር አሁን በጣም በችሎታቸው የማደንቃቸውን ሰዎች ሞር ማስመሰሉ ይቀለኛል ለኔ።
ይሄ ምናልባትም ሌላ ጥያቄ ይጋብዛል። እንግዲህ ይሄን ስራ ስትሰራ ባህሉም በጣም ስር የሰደደ እንዳለመሆኑ የሚሳለው ተመስለህ የምታሳየው ሰው የሚሰጠው ምላሽ እንግዲህ ታዋቂዎቹን ብዙዎቹን ስታነሳቸው በስራዎች ውስጥ ስትጠቀማቸው ደጋግመህ ስታመጣቸው አውቃለሁ። አንዳንዱም ትንሽ እንግዳ የሚመስሉ የስብከት ስራዎችን የሚሰሩትን እነሱንም ተመስለህ ስታደርጋ ያለው አንድም መጀመሪያ ከእነሱ በኩል የምታገኘው ምላሽ ምን አይነት ነው? ሁለተኛው ደግሞ አንተ ራስህ በትክክል በማስመሰልና አንዳንዴ በዚህ ሙያ ውስጥ የሚባለው ወደ ሳታየር ወደሚባለው ወደ ስላቅ እንዳይሄድ ለማሳቅ አይነት ስሜት ብቻ ሳይሆን በቀረበ ስሜት ከሆነ ኃላፊነትም አለበትና የሙያም ቢሆን እነሱን እንዴት ነው ሚዛን የምጠብቀው?
እስካሁን ያው እንግዲህ ካስመሰልኳቸው በጣም ብዙ ሰዎች ሰርቻለሁ አንተ እንዳልከውና አብዛኞቹ የከፋ ነገር ወደ እኔ የመጣ የለም። ያው እንደ እንትን እንደ ሪስፖንስ ኃይሌንም የተለያዩ ታዋቂ ሰዎችንም ሰርቻለሁ እና የመጣ ነገር የለም። ግን እኔ የማስበው ምንድን ነው ላይክ እነዚህ ሰዎች ስሰራ ሪያሊቲ ከሆነ የግድ መቅረብ አለበት። ያሉት ነገር የሚያረጉት ነገር ከሆነ ምንም መሆን አይችልም። ያንን ነው የምታቀርበው። ያው ትንሽ ኤግዛጀሬት አድርገህ ታቀርበዋለህ ለኮሜዲ። ግን ያን ያህል ስብዕና የሚነካ ነገር እስካልሆነ ድረስ ለእኛ ባህል አሁን በእኛ ባህል እንደ አሜሪካ አድርገን ማቅረብ አንችልም። ያው ኢትዮጵያዊ ስለሆነን የኢትዮጵያ ባህላችንን መጠበቅ አለብን ሁላችንም። ሶ እንደ አሜሪካ አድርገን ልቅ አድርገን ብናቀርበው እንትን ነው ምንም ጥቅም አይኖረውም። አሜሪካን መተህ ደግሞ የእኛን ሂውመር ለአሜሪካኖች ብታቀርብላቸው ምንም ሴንስ አይሰጣቸውም። ሶ ያን ያህል ስብዕና እስካልነካ ድረስ እኔ በምሰራው ስራ ያው ሪያሊቲ ነው ለማሳየት ሞክረው እና በዚህ መልኩ ነው ያው በብዛት ባላንሱን የምጠብቀው።
የባህልን ጉዳይ አንስተሃል። ቀደም እየመጫነሳዋል ጥያቄም ይወስደናል። አንዳንዴ በባህል ውስጥ መኖርም ባይሆን ያን ባህል ቀረብ ባለ ስሜት ማወቅን መረዳትን ይጠይቃል። ከቃልና ከንግግር በላይ ነው። በጣም የሚመስጥም የሚያደርገው አንዳንዶቹን ተመስለህ በምትጫወትበት ጊዜ በተለይ ታዋቂዎቹን የዓለም መሪዎች፣ ታዋቂ የስፖርት ሰዎች የእነሱን ድምፅና ቅላጼ አነጋገር የሚያስቡት ነገር አድርገህ ስታቀርብ የሚያስገርመው ያን መሰረት ሊኖርህ እንዲገባ ይጠበቅ ስለሆነ ነው። እሱስ ላይ ምን የምትለው አለ? ለምሳሌ የእንግሊዞቹን አነጋገር፣ የአሜሪካውያኑን አነጋገር፣ ቅድም ያሳየን የህንዳውያኑን አነጋገር በጣም የተለያዩ ናቸው ቅድም እንዳልነው እና ይሄ የዛን ባህል መሰረት በቀረበ እውቀት የማወቅ እድል በሌለበት ኬት ነው ያ ነገር የሚመጣው?
ያው ከሜንስትሪም ሚዲያ ይመስለኛል። ምክንያቱም እኔ ብዙ አመት ውጭ አልኖርኩም። ሶርስ የሚሆነኝ ያው ሜንስትሪም ሚዲያው ነው። ከዛ ላይ በማያቸው ነገሮች በውስጤ ይቀረጽና ያን ነገር ነው ያየሁትን ነገር ነው መልሼ የሚሰጠው ለማህበረሰቡ ማለት ነው። እንግሊዞች ሲሆኑ አሁን የተወሰነ ባህሪ ያላቸው ከኛ የሚለያቸው ያንን ነገር ይዤ ያንን ነገር ነው ማጎላው። ህንዶችም ሲሆኑ እንደዚህ፣ የጎረቤት ሀገሮቻችንም ሲሆኑ እነ ናይጄሪያም ይሁን ኬንያም ሲሆን ያንን ያላቸውን ነገር ነው ማጎላው እንጂ እንደ አዲስ ነገር ሌላ ስብዕና ሰጥቼ እንትን አልላቸውም አላቀርባቸውም ማለት ነው ሚዲያ ላይ።
እስኪ አሁን የምንነጋገራቸውን ነገሮች በቀረበ እይታ ተመልካቾቻችን አድማጮቻችንም እንዲያገኙት ለማድረግ አንዳንዱን እስኪ ደግሞ ከሰራሃቸው ስራዎች እናምጣ። ከቀደሙት የእንግሊዞቹ የዴቪድ ቤካም፣ የቶኒ ብሌር አሉ ቀደም ብለን አንስናል። የአፍሪካውያን የተለያዩ ተራ ሰዎችንም ግን አፍሪካዊ ቃናውን በሚያሳይ አፍሪካውያን እይታውን በሚያሳይ መንገድ የምትሰራቸዋል። የተወሰኑትን እስኪ ያካፍለን።
አልፎ አልፎ አንዳንድ አካባቢ ወደ 22 ወደ ቦሌ ስትሄድ ናይጄሪያኖች አሉ እና በጣም ደፋሮች ናቸው። ያስደነግጠዋል። አሁን ለእኛ ባህል በጣም ነው የሚያስደነግጡት። እና አንድ ቀን መኪና ውስጥ ቁጭ ብዬ መጣና የሆነ ሰውዬ
ብራዛ አይ ዋንት ቱ ቶክ ቱ ዩ ዩ ሉክ ላይክ ኤ ጉድ ፊሊንግ ማን አይ ዋንት ቱ ቶክ ቱ ዩ አይ ዋንት ቱ ኦፕን አፕ ቢዝነስ ሂያ አይ ዋንት ቱ ኦፕን አፕ ሱፐር ማርኬት አይ ዋንት ቱ ኦፕን አፕ ቢዝነስ ሂያ ማይ ካዝን ኢዝ ኢን ሱዳን ሂ ሃዝ ሎት ኦፍ ሂ ሃዝ አራውንድ 200,000 ዩ ኤስ ዶላር ኤንድ አይ ዋንት ቱ ኦፕን አፕ ሂያ ቢዝነስ በት አይ ዋንት ሳምዋን who lives in Addis, who knows the bank, who knows the system. I want to talk to you, brother. So can you help me, brother?
Alenina, then I get to ngapa. ወንጀል ውስጥ ምናምን ሲናገሩ እንትን የላቸውም፣ ፍሬን የለም፣ ፊልተር የለም። ዝም ብለው ነው የሚያወሩት።
ምንም
እንዳለ ለምን አላስደነግጠውም አልኩና ማይ ፍሬንድ አልኩት I have a lot of people I know who work in the black market in Ethiopia and they went to jail for 15 years. ከዛ ተለወጠ ባንዴ።
They went to jail for 15 years. Your friend is here. In the black market, 15 years here. Brother, I will talk to you later. Have a nice day.
እንደዚህ ያደርግ ያባረርኩት እና በጣም ፈጣቶች ናቸው። ያስደነግጠዋል የሚያወሩት ነገር። ወንጀሉን ምንም ፊልተር የለም፣ ምንም ፍሬን የለም። ዝም ብለው ነው በቃ እንትን የሚሉት። ላይክ አያውቁም እኮ አንተ ምን እንደሆንክ።
ምንም እንዳልሆነ አድርገው ነው የሚያደርግ።
በቃ እና ብር አለን እንደዚህ ባንክ ሄደም እና እንደዚህ አድርጌ አንዳንዴ ያው እየቀለድኩ አባራቸዋል።
ይሄ በጽሁፍ ነበር የሚታወቀው ኢሜይል ልከውልህ ለማግባባት። በአካል እንደዚህ የሚመጣ
በአካል አለ። በጣም የሚገርም በጣም የሚገርም
ይኖራል። እዛ አካባቢ በብዛት ናይጄሪያ
እኔ ያጋጠመኝ አንዴ ነው ወክ ነው የሚያደርጉት እና እንደዚህ አይነት ነገር ይሉሃል። አያውቁህም ማን እንደሆንክ። ግን ይሄ ድፍረታቸው ለእኛ ባህል በጣም ያስደነግጣል። መጨረሻ ላይ ደንግጦ ይሄ
ከአውሮፓውያኑ ቀደም ብለን ካነሳ ናቸው እስኪ አንዳንዶችን ደግሞ ወደ ምልልሳችን ከመሄዳችን በፊት
እሺ። ለምሳሌ ዴቪድ ቤካም
my name is David Beckham. Football is my passion and by the way I am the prettiest football player England has ever seen. So I don't care if you win the World Cup or not. It's been more than 44 years. Who cares? I'm very pretty.
እነኚህ ስራዎች አብይ ማህበራዊ ሚዲያው መለቀቃቸው አልቀረም ረዘም ያለ ጊዜ ነው አሁን የዴቪድ ቤካም እና የቶኒ ብሌር ከመጀመሪያዎቹ ከሰራቸው ውስጥ ይመስሉኛል ቢያንስ ለቆያ ለብብያለሁ ከዓለም አቀፍ ሰዎች የተሰሩ ስራዎች የደረሱበትን መታወቃለ እንደው ከውጪ የመጣ ያጋጠመ ነገር አለ ስራውን በተመለከተ የተጠየቀው ያናገረ
ያ ሶ ከሜንስትሪም ሚዲያ ማለት ነው አይደል? አንድ ጊዜ መጀመሪያ ዶናልድ ትራምፕን ሰርቼ ያን እንደተመረጠ አካባቢ የዓለም አቀፍ ዶናልድ ትራምፕ አስመሳዮች ተብሎ HBO ላይ ቀርቦ ነበር ጆን ኦሊቨር ላይ ዛሌ ከታይዋን ትራምፕ የነው ከእስራኤል ከጀርመን ምናም ብሎ ከኢትዮጵያ የኔን አሳይቶ ነበር ሶ ከዛ በኋላ ኤስቲቪ የሚባል የስዊድን ትልቅ ጣቢያ አለ እዛ ላይ ማቀርበውት ነበር በኋላ ደግሞ አይ ቲንክ ጆን ኦሊቨር በኋላ አንድ ጊዜ እንደውም እኔ ራሴ ፕራንክ ነው ብዬ መደስኩት ነበር ግን በኋላ እውነት ነበርና የጂሚ ኪምል ሲኒየር ፕሮዲውሰር ሶ ሪች ብራውን የሚባል ሰውዬ ጻፈልኝ የኔ ፔጅ ላይና ሶ ኤቢሲ ስቱዲዮስ ምናምን እንደዚህ ስራህን የትራምፕን አይቼው ነበርና ኢንተርቪው ማድረግ እንፈልጋለን ብሎ ማለት ነው ከዛ ከሪች ብራውን ጋር ተነጋገርን የኢትዮጵያ ህዝብ እንዴት ነው ትራምፕን የሚያየው አለኝ በስልክ ስናወራ ማለት ነው እና አብዛኞቻችን የእውነቱን ለመናገር አንወደውም አልኩት አብዛኞቻችን አንወደውም ምክንያቱም ደግሞ እነሱም ራሱ ያው ጂሚ ኪምልም ቲም አይወዱትም ያው ቢ የሆነ ነገር አላቸው ከትራምፕ ጋር
ብዙ ይሰራል
ከዛ ወራን እንዴት ነው እንደዚህ እንቀረጻለን የሚል ነገር ጂሚ ኪምል አይ ቲንክ የሆነ ቫኬሽን ላይ ነበረ ጁላይ አካባቢ ባለሳሳት እና የሆነ ቀን ላይ ተጠቀን ብሎ ኢንተርቪው ልናደርግ ነበር በኋላ በራሳቸው ምክንያት አልገባኝም እንትኑ ቀረ ኢንተርቪው
ስለዚህ ከነሱ ጋርም ሊጋገር እንደላለ
ጆን ኦሊቨር ወደዛ ሄዶ ነበር ያ
የሥራዎችህ ደርዘ ብዙነት ቀደም ብዬ እንደገለጽኩት በዓለም አቀፍ ደረጃ መታየት የሚችሉ መሆናቸው እድሉን ስላላገኘህ ነው እስካሁን እንጂ እድል ማግኘት ያለባቸው እንደሆነ አምናለሁ የሚኖርም ይመስለኛል እንዲያውም ሌላ አስተዋወስከኝ ዓለም አቀፍ የኩምከና ክሎት ያላቸው ከዓለም ዙሪያ የመጡ ዩናይትድ ስቴትስ ውስጥ የሚገኙ ኮሜዲያኖችን በተመለከተ በቅርቡ ፕሮግራም በሰራንበት ወቅት እናንተ የነጋገርንበት ይህ ዋናው ፕሮግራም ነው ከዚህ ውጪ ግን ሌላ ካንተ ጋር መሳለምሳ ሊቀርብ የሚችል እዚህ ሀገር ባህል ውስጥ ያለ ሰው ያሰብን ነው ወደ ባህሉ ለመልስህና አቢ አጀማመሩ ላይ ኢትዮጵያውያን የሚቀሉ እንደሚቀርቡም ማሰብ ቀላል ነው እዛው ዓለም አቀፍ ይሄድክ አንድ ሁለት የቀደሙ ስራዎችን ስትመለከት ይሄ በልማድ በእንግሊዘኛው አነጋገር ፕራንክ የሚባለው ሰውን ተመስሎ ነው አንተ የምትጠቀመው የሚያውቀው ሰው ወይም ሌላሱ ለሱ ቅርብ የሆነ ሰው የደወለለት ወይ አነጋገረው ተመስሎ የሚቀርብበት እሱ አንዱ ስራህ ነበር ሆን ብለህ በተከታታይ የምትሰራው ነበር
ከሰይፉ ጋር ቲንክ በጣም ቆይቷል አሁን
ሬዲዮ ላይ
ያው አንድ ላይ ሆነን ያው የሴሌብሪቲ ፕራንክ ፕሮግራም ብለን እኔ እንደ ተለያዩ ታዋቂ ሰዎች እየሆንኩኝ እየደወልኩኝ ከዛ በኋላ ፕራንክ እናደርጋቸው ነበርና በጣም በጊዜው ተወዳጅ ነበር በጣም
እንዴት ነበር ተወዳጅ በጣም የሰዎችስ አመላለስ እንዴት ነበር ምን ያህል እውነት መስሏቸው
ትንሽ አይ ቲንክ እኛ የተሳሳት ነው የሚመስለኝ መጀመሪያ በጣም ብዙ ሰርተን ሳንናገር ሳንለቀው አየር ላይ ሳናውጣው በጣም ብዙ ሰርተን ከዛ በኋላ ብንለቀው አሪፍ ነበር ግን ምንድነው የሆነው እኛ አንድ ሳምንት እንሰራና አንዱን ሰርተን እንለቀውና ከዛ በኋላ ሰው ያንን ሲሰማ አዌር ይሆናል ላለመሸወድ ያ ነገር ነው እንጂ በጣም ብዙ ሰርተን ብናስኬደው ኖሮ በጣም አሪፍ ይሆን ነበር ብዬ ነው ማስበው እንደውም ብዙ በጃገጣኞች አስቀኝ ገጠመኝ ምናልባት የሰራዊትንና የሰራዊትን ፕራንክ ሰምተዋል ምናልባት
ሰራዊትና ሌላ ታዋቂ ተዋናይ ቴሌቪዥን
አለልኝ መኳንንትን ታውቃለህ
አሁን አስታውሰዋለሁ
በአለልኝ መኳንንት ድምፅ ደውለን ነው እና ለሰራዊትን ፕራንክ ያደረግ ነው ሰራዊት ሰላም ነህ አለልኝ መኳንንት ነህ የሆነ የስራ እድል መጥቶልኝ ነበርና ለአንተ ላቅርብልህ ነው ምናምን ብዬ እንትን አደረግ ነው ማለት ነው ሰራዊትን ሰይፉ እንደሚለው የብር ፍራሽ ላይ አስተኛ ነው በጣም አለ ሰራዊት መጀመሪያ ትንሽ ግር ብሎታል ምክንያቱም ኦፈሩ እንትን ይላል ይደራረባል መጀመሪያ ለዚህ ስራ ወደ 40 ሺህ ብር ይከፈላል ከዛ ደግሞ 20 ሺህ ብር ይከፍላል ምናምን ይያለ በኋላ መጨረሻ ላይ ይሄ እኮ እናንተ እንደሸወዳችሁኝ ተጠርጥሬ ያለው ምን ሌላ ምን ስራላችሁ እናንተ ሌላ ሳይ በኋላ ስሰማ ወነተኛው ሰራይት ፍቅሬ ከዚህ ፍራንክ በኋላ ማለት ነው ወነተኛው አለ ሊንጋ ይደውላል ከፍራንክ ከተለቀቀ በኋላ ከዛ ይደውላልና ሄሎ አለልኝ እንዴት ነህ ምናምን ይሏል ከዛ አለልኝ ማለት ይሏል ምን ማለት ነው የኔ ስልክ አረፍ እንደ ምን ይያልከ ነው ሰራይት ነኛ ሲለው ለማንኛውም በአካል ተገናኝተን ብንደውል ይሻላል ሰው ማመን ከዚህ በኋላ ይቻላል
እሱ ሰምቶታል ያንን ፍራንክ
እናንተ ብዙ ሰው እንደዚህ አይነት ነገር ተጀምሮ ነበር የሚገርም እኛ ስንጀምረው ይሄን ያህል ኢምፓክት ይኖረዋል ብለን አላሰብንም
እናንተ እንዳትሆኑ አፈራ ለልኝም ራሱ
አዎ አዎ ብዙ ሰው እሱ ብቻ አይደለም ሌሎቹም እንደዚህ ሌላ ሰው ታዋቂ ሰው ሲደውል እስቲ በአካል እናውራ ይባል ነበር ከባድ ይሄን ያህል ይሄዳል ብለን እኛ አልጠበቅንም በጣም ተወዳጅ ነበር በሰዓቱ
መገመት ይቻላል እንዳልከው አንዱ እየተሰማ የሚከተለው በጣም ጠባብ ቁጥር ያላቸው ታዋቂ ሰዎች ውስጥ ስለሆነ የምታረጉት በቀላሉ አንዱ ከሌላው መስማቱ አይቀርም ቀድሞ መሰራት ያልከው ክለኝ ይመስለኝ
ያ እሱ ባይሆን በጣም ይሄድ ነበር ይያስባሉ ያ
ከመሪዎች ደግሞ ቀድም እንዳልነው ሄኛውም ላይ በጣም ደርዙ ሰፊ ስለሆነ በኦባማና በማዲባ ኔልሰን ማንዴላ መካከል ያለው ርቀት እንኳን ትልቅ ነው ግን የየራሳቸው ጠባይ ያላቸው እስኪ ደግሞ ከመሪዎች አንድ ሁለቱን አሰም
እሺ
ሁለት እውቅ ኢትዮጵያውያን የሙዚቃ ሰዎች መሰንበቻውን በዋሽንግተን ዲሲ እና በአቅራቢያው የሚገኙ መድረኮችን ያደመቁባቸውን የመጽሔት የሙዚቃ ዜናዎች እናጋራችሁ።
አንጋፋው የሙዚቃ ሰው የኢትዮ ጃዝ አባት በሚለው የቁልምጫ መጠሪያውም ይታወቃል። ብሮክን ፍላወርስ በተሰኘው ፊልም ከተሰሙ 7 ሙዚቃዎቹ ተወዳጁን የከርሞ ሰውን ነበር የሰማነው።
በቅርቡ መሃል ዋሽንግተን ዲሲ ከሚገኘው የሃወርድ ቲያትር በተከታታይ 2 ቀናት ያሳያቸው የሙዚቃ ትርኢቶች እጅግ ከፍተኛ ተቀባይነትና አድናቆት ያተረፉ ነበሩ።
ኒውዮርክ፣ ሎስ አንጀለስ፣ ሳን ፍራንሲስኮን ጨምሮ በዩናይትድ ስቴትስ የመጨረሻ መዳረሻው ባደረጋት ዋሽንግተን ዲሲ ያሳየው ይህ ዝግጅት የመግቢያ ትኬቱ ሙሉ በሙሉ ተሸጦ ያለቀበት ብቻ ሳይሆን
ተቀምጦ እንደተከታተለው ታዳሚ ሁሉ ለሰዓታት የዘለቀውን ትርኢት ቆሞ የተከታተለው ያንኑ ያህል በርካታ የታዳሚውም ስብጥር እንደዚሁ የበዛ ነበር።
የዲሲው ዝግጅቱ እንደተጠናቀቀም ማግስቱን ከጥቂት ቀናት በኋላ ለሚያሳዩት ሌላ የሙዚቃ ትርኢት ወደ ጃፓን አቀንቷል።
አሉላ በስፍራው ተገኝተ ታድመሃል። ከሙላቱ ጋር ስለተጫወተው ባንድም ስታጫወተኝ ነበር። እስኪ ስለሱ ለኔም ለአድማጮች ብታጋራን ምን ይመስልሃል?
ወንጀት ደስ ይለኛል። በስፍራው በርግጥ እንደውም ከስራ ባልደረባችን እንግዱ ወልዴ ጋር ነበር የተገኘሁት። በጣም ግሩም ነበር ወንጀት። ሁሉም ሰው ቢያየው ብለሽ የምትመኘው አይነት ዝግጅት ነው። ኢትዮጵያዊ የሙዚቃ መድረክ በዚህን አይነት ትኩስ ስሜት ኢትዮጵያዊ ባልሆኑ ሰዎች ጭምር ታየ። ከቅርብ አመታት ወዲህ ያየሁትን አላስታውስም። የሚበልጠው ማለት ይቻላል ኢትዮጵያውያን አይደሉም። አሜሪካውያን የሌላ ሀገር ተወላጆች ነጭ ጥቁር ሁሉም ላይ የነበረበት ነው። ሙዚቃው ለኛ በአማርኛ ቃና የሚሰማን እንደመሆኑና ቅርባችን የሆነውን ያህል በዛ ስሜት የሚከታተሉት ሆኖ ነው ያየሁት። ሲያበቃም እንዲያበቃ ያልፈለገው ብዙ ነበረ። ከተሰናበቱ በኋላ ተመልሰው ሁሉ እንዲጫወቱ ሰው አስገድዷቸዋል፣ በፍቃደኝነትም ተጫውተዋል። ምናልባት ሌላ በኩል ደረጃ መነገር ያለበት ሙላቱ በተለያየ መድረኮች ከተለያዩ ባንዶች ጋር ይሰራል። የሚታወቀው እዚህ ዩናይት ስቴትስ ውስጥ ኤዘር የሚባለው የቦስተኑ ባንድ ጋራ ብዙ ተጫውተዋል፣ ብዙ ስራዎች አሏቸው። ይሁንና አዲሶች ናቸው፣ የሚያዩዋቸው ወጣቶች ናቸው። እና ባጭሩ በጣም የተዋጣለት ብዙ ተመልካች ግሩም ዝግጅት ነበረ። ቆንጅት ስላመለጠሽ ተስፋ አድርጋለሁ እንዳስቀናሽ።
ቀና አሰብኩና የሙዚቃ ቃና አዘጋጁን እንግዱን ስለሆነ ይዘህ ሄድከው እንዴት ብዬ ለመቅናት እችላለሁ? ለአሁኑ አልፌሃለሁ። እረፍት ላይ የነበርኩባቸው ቀኖች ላይ ይመስለኛል ይሄ ነገር ያረፈውና አልፈሃል በይቅርታ።
አመሰግናለሁ ለይቅርታሽ። ብዙ የምትቆይ ግን አይመስለኝም። ሌላ እንደገና የሚያስቀናሽ ታሪክ ስለሚነገር እናያለን። እስኪ ያን
የምትባቸው ይታዘቡሃል። ከሌላ ክፍልም ሌላ ሰው ይዘህ ሄደሃል ለነገሩ።
ሌሎች ጓደኞቻችንም ብዬ ሄጃለሁ። ልክ ነው። ቆንጅት፣ እንደምታስታውሽው ይሄ ዝግጅት የተከናወነው ከጥቂት ሳምንታት በፊት ነበር። ወደ 3 ሳምንት ይሆነዋል። በአጋጣሚ የዚህን ዝግጅት በምናነሳበት የራዲዮ መጽሔት ላይ እውቁ ብዕረኛ ገጣሚና ጸሐፊ ተውኔት ነቢይ መኮንን ማረፍ የነበሩን ዝግጅቶች እንድንለውጥ አደረገ። ለሱ መታሰቢያ ወደ ሆነው ዝግጅት መቀየር ነበረብንና በዛ ምክንያት አላነሳ ነው እንጂ በቀደመው መጽሔት ነበር እንምናነሳው።
ትክክል ነው። በዛ ጊዜ ያው የነብይ እረፍት ነበርና ወደዛ መዞር ነበረብን። ሁለተኛው ልታስቀናኝ የተዘጋጀህበት የሙዚቃ ወግ ደግሞ ሌላው እውቅና አንጋፋ የሙዚቃ ሰው።
ትክክል ብለሻል ቆንጅት። ድምፃዊና የፒያኖ ተጫዋች እንዲሁም አቀናባሪ የሙዚቃ ግጥም ደራሲ ጭምር የነበረ ነው። ረዥም ዓመታት በሙዚቃ ሕይወት ውስጥ ያሳለፈ መልሶ ብቅ ማለትም ያሳየው ግርማ በየነ ባለፈው ሐሙስ የቤተዝዳ ከተማ ያቀረበው የሙዚቃ ትርኢት ነው።
አሉላ፣ ይህንንም ተከታትለህ ነበርና በነካ እጅህ ወይስ በነካ አንደበትህ ነው የሚባለው በነካ ጆሮህም ጭምር ጫውትንስኪ
በሁሉም ያስኬዳል። ቆንጅት፣ ሌላ የተዋጣለ ዝግጅት ነው ያየሁት። ግርማ በየነም ወደ ሙዚቃ ከተመለሰ ጥቂት ዓመታት ቢቆጠሩም በተቀረጹ አውሮፓ የታዩ ዝግጅቶችን ካልሆነ በመድረክ በአካል የማየት እድል አልገጠመኝም ነበረ። ታዲያ ግርማ ስለ ሙዚቃና ህይወቱ ለመጫወትም ወደ ስቱዲያችን ብራሲል የምናነሳሳቸው በርከት ያለ ቁም ነገሮች ይኖራሉና ያን ቃለ ምልልስ ሳላባክን አንዳንዱን ባነሳሳ
ጥሩ ነው። አሉ ላይ
ከዝግጅቱ አጠቃላይ ይዘት ብነሳ ቆንጅት፣ እንደተረዳሁት ግርማ በየነ በአሁኑ ወቅት ኢትዮጵያ ነው የሚኖረው። በዋናነት እዚህ ዩናይት ስቴትስ ውስጥ የሚኖሩ ሁለት የግርማ በየነ ወዳጆች ሳይም ኦስማን፣ ለግርማ በየነ ለኢትዮጵያ ሙዚቃና የሙዚቃ ሰዎችም ቅርብ የሆነ ከኢትዮጵያ ውጭ በኢትዮጵያ የሙዚቃ ታሪክ ውስጥ ሁነኛ ስፍራ ያላቸው አንዳንዶች እንደ ባለመሰንቆ አሜሪካዊ ቻርልስ ሳተን፣ በምርጫ ኢትዮጵያዊ እንለዋለን፣ እድሜውም በሙሉ በኢትዮጵያ ሙዚቃና ኢትዮጵያውያኑ ቅርብ የሆነ ሁኔታ ውስጥ የኖረ ሰው ነው። የኦርኬስትራ ኢትዮጵያውንም ቻርልስ ሳተን ማለት ነው። እንደ ፈረንሳዊ የኢትዮፒክስ ሙዚቃ ህትመት ጠንሳሽ እና መሪ ፍራንሲስ ፋልሴቶ ያሉትም ወዳጆቹ ናቸው። ታዲያ ሳይም ራሱ በዝግጅቱ መክፈቻ ላይ ሲያስተዋውቅ አንድ ቀን ከአንድ ዓመት በፊት እርሱና ወዳጁ ቻርልስ በሚጨዋወቱበት ወቅት ቻርልስ ይህን ሀሳብ መፈንጠቁንና ይኸው ዛሬ በመጨረሻው እውን ሆነዋል ሲል አስረድተዋል። ዝግጅቱም ሲጀምር አምሃሽቴን የመሳሰሉ የዚያ ዘመን የሙዚቃ ሪከርድ ባለቤቶች ዘመናቸውን መለስ ብለው የተመለከቱበት፣ ዘግይቶም በዓለም ዙሪያ የሙዚቃ ስራዎችን ያስተዋወቀው ኢትዮፒክስ ለተባለው ለፈረንሳዊ የሙዚቃ ሪከርዶች ዋናው ሰው ፍራንሲስ ፋልሴቶ እና ቡዳ ሪከርድስ የተባለው አሳታሚ ድርጅት ጨምሮ የታዩበት፣ በአጭሩም ስለዚያ ዘመን የኢትዮጵያ ሙዚቃ በስፋት የተወሳበት ቪዲዮ ታየ። ቪዲዮ በራሱም መታየት ያለበት ሆኖ አግኝቼዋለሁ። ስለ ግርማ ብዙ እንድታውቂ ያደርግሻል። ህይወት ታሪኩ በመጠኑ ይነሳል። እሱን ካቀረቡ በኋላ የመክፈቻውን ሙዚቃ የተጫወተው የጥላሁን ገሰሰን ዜማዎች እጅግ ተወዳጅ አድርጎ በመጫወት የሚታወቀው ድምፃዊ ስዩም ሞገስ እኔ ውሸቴን ነውንና የአይኔ ተስፋ የተባሉትን ሁለት የሚኒሊክ ወስናቸው ዜማዎች ግሩም አድርጎ ተጫወተ። ከዛ ቻርልስ ሳተን ራሱ ይመጣል ቆንጅት፣ ቻርልስ ሳተን መሰንቆን ይዞ እንደውም አንደኛውን ዘፈን አብረን የዘፈነው ታዳሚው ጋራ እየተቀባበለ የሚዘፍንበትን መንገድ ይቀይስና የሚገርም አይነት አጫዋት ነበረ። ሁለቱ ከከፈቱለት በኋላ ነው ግርማ የሚመጣው። ግርማ ምናልባት እንዳልኩሽ ከሱ ጋር ስንጫወት እንዳላባክ ነው አንድ ነገር ብቻ ባነሳ የገዛ ታሪኩ በጣም የሚመስጥ ነው። ወይም ደግሞ የኔ ቢጤው በሱ ዘመን ላል ነበረው ግርማን እንድናውቀው ያደረገን ተወዳጅ ስራዎቹ ከአደባባይ ባይጠፉም እሱ ለረጅም ዓመታት ጠፍቶ ነበር ከሙዚቃ መድረክ ማለቴ ነው። በ80ዎቹ መጨረሻ ጀምሮ 90ዎቹ የመጀመሪያዎቹን 2000 ዓመታት አልነበረም በአውሮፓውያን አቆጣጠር። በእርግጥ እዚህ ሀገር ነበር የሚኖረው ግን ከሙዚቃው ርቆ ነበር።
የዚህን ከሙዚቃው ዓለም ሰወር ያለበትንም ምክንያት ተናግሯል ብለህ ነበረ አሉላ?
ልክ ነው ቆንጅት። በግል ህይወቱ የደረሰ ብርቱ ሀዘን ነው መነሻው። እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ አጋማሽ ባለቤቱ ከዚህ ዓለም በሞት ትለያለች። የዛሬ 40 ዓመት ግድም ማለት ነው። ከዚያን ጊዜ ጀምሮ ግርማ ከሙዚቃው መድረክ ይርቃል እና ህይወቱን የገፋበትን መንገድ እዛ ላይ ይናገራል። በጣም ቅርብ በሆነ ስሜት ነው የሚጫወተው። በሙዚቃ መሃል ነው ደግሞ እየተጫወተ የሚተረክልሽ። ጸገነት የሚል አንድ ተወዳጅ ዜማ አለው ለሷ የተጫወተው። ለሷ የተዘፈነ ነው። ሌሎችም በርከት ያሉ ዜማዎች ተጫውቶላታል። እና ከተመለሰ በኋላ ያን ለሷ ያለውን የጎዳውን በጥሩ መንገድ እንዴት ይዞ እንደሚሄድ ያገኘ ይመስላል። አሁን ኋለኛ ህይወቱ ላይ የተከተለውን መንገድ ሲተርክ እንግዲህ ታሪክ አለ። ያውም የግል ከሙዚቃ ህይወት ጋር የተገናኘ ቤተሰባዊ ሁኔታን የያዘ ታሪክ፣ አጫዋወቱ ደግሞ ሌላ ነበር። እና ሌላው የሙዚቃ ትዕይንቱን ያሳምረው ያሳካው ደግሞ የሙዚቃ ባንዱ ነው። ለዚያ ግርማና የእርሱ ዘመን ድምፃውያንና ሙዚቀኞች ቅርብ ያደረገው በአንጻሩ ደግሞ ወደ ዛሬ ያመጣው ምንም እንኳን የተወሰኑት አብረው የሚጫወቱበት መድረክ ቢኖራቸውም እዚህ ላይ በቀረቡበት መልኩ ግን በተለያየ ጊዜና የተለያየ ልምድ ውስጥ ያለፉ ሙዚቀኞች አንድ ላይ የመጡበት መድረክ ነው። ከቀደሙት እውቅ የሙዚቃ ሰዎች የዳህላክ ባንዱ ጥላይ ገብሬና የዋልያሱ አብይ ሰለሞን ጀምሮ ጥላይ ገብሬ ቴነር ሳክስ፣ አብይ ሰለሞን ቤዝ ጊታር፣ ዳዊት ሰለሞን ከዚህ ከኋለኛው ዘመን ነው እሱም ቴነር ሳክስ ይጫወታል፣ ኤርትራዊ ተመስገን ፑፓ ኪቦርድስ፣ አንዲ ቤተ ዜማ የመድረክ ስሙ ይመስለኛል ወጣት ሙዚቀኛ ጊታር፣ እንዲሁም ጥቁር አሜሪካዊቱ ከበሮ ተጫዋች ታኒሰስ ፕሪስበሪ በእንግሊዝኛው አጠራር ድሪም ቲም የሚባለው አይነት የግርማን ተወዳጅ ዘፈኖች ይበልጥ አስውበው አምሽተዋል። እና የተዋጣለት ሌላ ዝግጅት አይቻለሁ። ባጭሩ ይህን ይመስላል።
ባጭሩ
አምልጦሻል ቆንጆ። ትፈርቅ
ይህንን ሁሉ በዝግጅትን ዘኸዋል።
በትክክል ቆንጀት።
በጣም ጥሩ። በአካል ከመገኘት ቀጥሎ ያለው እሱ ነው። ለማየት እንጓጓለን አሉና ጥሩ ጊዜ እንዳሳለፍ እርግጠኛ ነኝ።
በጣም ጥሩ ጊዜ ነበር ቆንጅት። አመሰግናለሁ።
ፍቅር እንደ ኪራ
የተመደበልን ሰዓት ወደ መጠናቀቁ በመቃረቡ ለዛሬ ለቅምሻ ያህል የምናሰማችሁ ቅንብር በሚቀጥለው ፕሮግራማችን የምንመለስበት ነው።
በርከት ያሉ ሙያዎች ባለቤት ነች።
የፊልም ተዋናይ፣ አቀናባሪና ዲሬክተርም ናት።
የሚዲያ ፍቅርና ዝንባሌዋም ገና ከመለዳው በእንግሊዝ ሀገር የሴቶች አዳሪ ትምህርት ቤት ተማሪ ከነበረችበት ጊዜ ይጀምራል።
እንግዳችን ሰሎሜ ሙልጌታ። እንኳን ደህና መጣሽ።
እንኳን ደህና ጠበከኝ አሉላ። እግዚአብሔር ይስጥልኝ ስለጋበዝክ።
ብዙ የምናነሳቸው ነገሮች አሉ። ምናልባት የቅርቡ ትኩሱ ለእውቅናና ለክብር የበቃሽበት የማህበረ ጊዮራን ዘረ ኢትዮጵያ፣ ብዙዎች በእንግሊዝኛው ምህጻረ ቃል ሲል በሚለው ስያሜ የሚያውቁት ከዘንድሮ ተሸላሚዎች አንዷ ነበርሽ። እንኳን ደስ ያለሽ።
እንኳን ፎርደሳል። እግዚአብሔር ይስጥልኝ።
ጊዜን፣ ፍቃድን፣ አቅምን፣ ገንዘብን የሚጠይቅ ነገር ለማህበረሰብ ሲሰጥ የሚያይ ሰው የሚመለከታለና ስራሽን አይተው ለማህበረሰብ ያበረከትሽውን ስራ ተመልክተው ተከታትለው ነው ለዚህ እውቅና ያበቁሽና ስራዎችሽ ምን እንደሆኑ መለስ ብለን እናያለን። ከዚህ ቀደም ትልቁ ይመስለኛል የፊልም ስራሽ ውብን ተመልካቾች ዘንድ ከፍተኛ ተወዳጅነት ያተረፈ ስራ ነው። በጊዜ የምነጋገር እድል ነበረን። ዛሬ ግን ከዚያ በፊትም ከዛ በኋላም የሰራሻቸውን ጨምረን እንወያያለን። በቅድሚያ ስለ ሽልማቱ ምን ተሰማሽ? ምን አይነት ስሜት አሳድረብሽ? ኢትዮጵያውያን ናቸው ያዊተው ወይም ኢትዮጵያን አሜሪካውያን ናቸው ያከበሩሽ
ወይ? በጣም በጣም ደስ የሚል ስሜት ነው እውነት ለመናገር። ምክንያቱም ከራስ ህዝብ ስታገኝ ክብር በጣም ነው ደስ የሚለው። ለማስረዳትም ቃል የለኝም፣ ግን እውነት የራስ ሰው ሲያመሰግን በጣም ከፍ ያለ ደስታ ተሰምቶኛል።
በፊልም ስራሽ ሌሎች እውቅናዎች አግኝተሻል ከዚህ ቀደም፣ ይሄ ግን ለየት ያደርገዋል እያልሽን ነው?
ምክንያቱም ከራስ ህዝብ ሲመጣ የመጣህበት ህዝብ ሲያከብርህ ልዩ ይሆናል። ሌሎቹ ከሌላም ቦታ ናቸው እና ኮርስ እሱን በጣም ደስ ይልሃል፣ ግን የራስህ ህዝብ ሲያከብርህ በጣም ነው እውነት ደስ ያለኝ።
የሚያግባባ ይመስለኛል። ትልቅነቱንም መረዳት አያስቸግርም። እንዳልሽው የገዛ ማህበረሰብ የሰጠው እውቅና ነው። ሰሎሜ፣ ፊልም ስራዎችሽን አስመልክቶ ከተነጋገርን በኋላ አሁንም ከፊልሙ ዓለም አልወጣሽም፣ የፊልሙ ኢንዱስትሪ ውስጥ ትሳተፊያለሽ። ምን አይነት ስራዎች ላይ እየተሳተፍሽ እንደሆነ እንነጋገራለን። ግን አሁን በጋዜጠኝነት በተማርሽ ባጠናሽው ሙያ ደግሞ እየሰራሽ ነው። ቴሌቪዥን ፕሮግራም አለሽ። ኢትዮጵያና ኤርትራን ብቻ ሳይሆን አፍሪካን የሚመለከቱ ርዕሰ ጉዳዮች ላይ ታተኩሪያለሽ። የዚህ የምንኖርበት ዩናይትድ ስቴትስን የሚመለከቱ ጉዳዮች ላይ ታተኩሪያለሽ። እስኪ ንገሪን ስለ ቴሌቪዥን ፕሮግራምሽ።
እሺ፣ ደስ ይለኛል። ፕሮግራሙ ስሙ አፍሪካ ወርልድ ቲቪ ነው። እንዳልከው የአፍሪካን ታሪክ ጋዜጠኝነት ስጀምር ያው እንግዲህ ኒውስ ነው አደለ? እሱን መጀመሪያ እንናገራለን። ሌላም ደግሞ ታሪክ፣ ፊልሞች በአፍሪካ ዳያስፖራም ሆነ አፍሪካ ውስጥ ያሉ ሰዎች ያደረጉትን ታሪኮች እያመጣን በቃ ሰው እንዲያውቃቸው ስለ እነሱም እናስታውቃለን። ግን ያው ታሪክን ኒውስ እና ዜናን አቀርባለን እና ግን የአፍሪካን የተመለከተ ማለት ነው።
ኢትዮጵያ እንግዲህ የሀገርሽ ነው እና ደግሞ የኢትዮጵያ ነገር ጫን ብሎ መምጣቱ አይቀርም። የኢትዮጵያ ጉዳይ ይበልጥ ይስብሻል። በኢትዮጵያ ጉዳይ ላይ ያተኩር ወይም ኢትዮጵያውያን አሜሪካውያን በዚህ በተለያዩ ዩናይትድ ስቴትስ ግዛቶች ያሉ የእነሱን ስራዎች ታሪካቸውን የሚመለከትም እንዲሁ ታነጋግሪያለሽ።
አዎ፣ የአፍሪካንም ታሪክ ደግሞ እዚህም ሀገር ስለምንኖር እኔም እዚህ ስለምኖር የዚህም ሀገር ዜና እናወራለን እና ኢትዮጵያም እዚህም ሆነን ኢትዮጵያኖችም ሆነን ዳያስፖራ ስለሆንን ዳያስፖራም ታሪክ የኢትዮጵያንም ታሪክ ያና አንጥተን ያው ለህዝብ ለማስታወቅና የእውነት ታሪክ መናገር ነው የፈለግነው እና ለማጣራት ደግሞ ነው። ጋዜጠኝነት እንደ ድሮ ለማድረግ ይከብዳል፣ ብዙ ነገር ተቀይሯል። ግን እኛ በተቻለን መጠን የእውነት ህዝቡ እንዲያውቀውና በምናቀርበው ነገሮች የራሱን አስተያየት እንዲያይ ማለት ነው እና የእኛ ቻናል እሱን ነው እንግዲህ ፑሽ የምናደርገው ያለው ነው የእውነት ታሪክ ለመናገር።
እውነተኛ ዘገባዎች፣ ተጨባጭ ዘገባዎችን ታቀርባላችሁ። ሰሎሜ፣ ጋዜጠኝነት ያጠናሽው መጀመሪያ የተማርሽውም ቢሆን አሁን ነው እየገባሽበት ያለሽው፣ እንዴት ነበረ ሽግግሩ? ባትወጪም ከፊልሙ ዓለም ዋና ጊዜሽን የሚወስደው ይመስለኛል። አሁን የቴሌቪዥን ፕሮግራም ብዙ ጊዜ ይጠይቃል። እንዴት ነው ሽግግሩ? ትምህርቱ፣ እውቀቱ፣ ልምዱ ቢኖርሽም የሙሉ ሰዓት ወይም ሰፊ ጊዜ የሚጠይቅ ስራ ስታደርጊው ምን ይመስላል ሽግግሩ?
እኔ መጀመሪያ ስራዬ ቴሌቪዥን ነበረ። ካንሰስ ሲቲ ለኤቢሲ ስራ ነበረ መጀመሪያ ማለት ነውና እና ያን ተሰራ እኔ አስተያየት ነው ነገር ታሪክ ነው ሁሉም ፊልም ሆነ ያው ጋዜጠኝነት ፋክቱን ተናግረ በዚህ ባለ ሰዓት ውስጥ ነው የምትናገረው አይደለ? ፊልምም ደግሞ ታሪክ ነው ግን ረዘም ባለ ሰዓት ጊዜ ውስጥ ነው የምትናገረውና ለኔ ሁለቱም ታሪክ ነው ብዬ ነው የማወራው። የሆነውን ነገርና ለመሸጋገር ለጠየቀኝ ጥያቄ ብዙ አልወሰደብኝ።
ወደ በፊቱ እንደመመለስ ነው
የታየኝ። አዎ እንደ ታሪክ ነው የማየው። አንድ ነገር ሲሆን ምን ሆነ ከተባለ ታሪኩን በጋዜጠኝነት በፋክቹዋል ነገር ነው የምትናገረው አይደለም። ፊልም ግን ኢማጂን ስለምታረግ ነው ዩ ኖ በዛ መስኮት ውስጥ ብዙ ነገር ማረክ ይችላል በጭንቅላት ያሰብከውን እንጂ ሁለቱም ታሪክ ነው።
አንዱ ተቀራረቡ ወደ ሐሳብ ወለድ አንዱ ደግሞ በለት የሚሆን ጉዳዮች ላይ ያተኩር እንጂ የሚነገሩ የሰው ታሪኮች ናቸው ነው።
አዎ እንደሱ ነው። ግን ያው ፊልም ብዙ ጊዜ ይፈጃል ለመስራት። ያው ኒውስ በሰዓቱና ቶሎ ቶሎ ማምጣት አለበት እና ተርን አራውንድ ፒሪየዱ በጣም እንትን ነው።
በቅጽበት ውስጥ ነው የሚመላለሰው። የማለቂያ የማብቂያ ሰዓት ምን ለዋለ ያኛው ሰፋ ያለ ጊዜ ሰጥሻል። በወራት በአመታት ውስጥ ሊሆን ይችላል የሚሰራው ጊዜ አለ። ከፊልሙ ጋር በተያያዘ እንደውን ተጨማሪ ጥያቄ ባነሳልሽ እያነሳሽ ያለሽው ስለ ተቀባዩ ባህል አንድ የውጭ ሀገር ሰው እዚያ ሀገር ሊኖር ሲመጣ የሚጠብቀው ባህል ግጭት ይኖራል። ታዳጊዎች ሲሆኑ ደግሞ ዋና ባህላቸው ያደጉበት ሊሆን ይችላል። እድሜ እኩዮቻቸው ጋር ውለው ቤታቸው ሲመለሱ ግን ሌላ ባህል ነው የሚጠብቃቸው። በዚህ ባህል ያለው ግጭት እውነተኛ ግጭት ነው። ብዙ ልጆችን ሌላ ፈተና ላይ የሚያምሩ ጤናም የቤተሰብም ችግር የሚፈጠር ነገር ነው እና ምን አይነት ምላሽ አገኘሽ ከኢትዮጵያውያን አሜሪካውያን ይህን ፊልምሽን ካዩ በኋላ? የራሳቸው ፈተና የሆነ ያን የሚያዩት ከድንገተኛው ነገር ጋር ሳናገናኘው ቅድም ያነሳሽ የባህል ግጭቱን በተመለከተ ምን አገኘሽ? ምን ሰማሽ? ወላጆችም ምን ይላሉ ይህን ሲያዩ? ራሳቸውን መልሶ የማየት እድል ይሰጣልና
በጣም ጥሩ ጥያቄ። ምክንያቱም ብዙ ሰው መጀመሪያ ላይ ፊልሙ እንደወጣ ብዙ እናቶች ልጆቻቸው ይህንን ፊልም አይተው አንድ ሴት ዮሐን ምን አለችን፣ ልጇ ትዳር ልትይዝ ነበረ እና ትዳሩ እንዲሆን አልፈለገችም እናቷ። ምክንያቱም የምታገባው ሰው የሌላ ሰው
የሌላ ሀገር ባህል
ነበረ እና አልፈለገችም ነበር። እና ፊልሙን ስታይ ለካ እኔ ልጄን እንደዚህ ነበር ያስጨነኳት እና መታለችን፣ እሱን አረሰው በቃ በጣም ገረማት እና አላልላትም እንደገና ታግባ የተፈለገች የራሷ ቾይስ ነው። ምክንያቱም እሷ የእናትየዋን ጭንቀት ላየች ነው ፊልሙ ላይ ማለት ነው። ሁለተኛ ደግሞ ብዙ ሰው ያው ሜንታል ሄልት ኢሹ ስላለ ብዙ ሰዎች መጥተው እሱን ብለዋል፣ ለካ ቤት ሲመጡ እኛ እንደዚህ ነው የምናስጨነቃቸው ልጆቻችንን። እንደዛም ስላሉን አፍሪካ ወርልድ ላይ አመጣ ነው አሁን ዲስከሽንናል። ምክንያቱም በውብን የተነሳ እኛም ጋር ቻናሉም ላይ አኖኒመስ ኮልም ይደርሰን ነበር፣ ግን በውብን የተነሳ ኦፕንሊ ሰዎች እንደዚህ
መወያየት ጀምሩ
ነገሩን እና ስለዚህ በዛ እውነት ያቺ ፓርት ልጅቷ በምትጨነቅበት ጊዜ እናትየዋ ደግሞ እንዴት ልጇን ማናገር እንዳቃታት እሱን ብዙ ሰው ሬዝኔት አድርጓል።
ክብራትና ክብራን አድማጮች የተከታተላችሁት ለቅምሻ ያቀረብነውን ዝግጅት ነው። በሚቀጥለው ፕሮግራማችን ሙሉን እናቀርባለን። ለአሁኑ እንግዳችንን ሰለሜን ብልጌታን እናመሰግናለን። እግዚአብሔር ይስጥልን።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።